ሰላም ጤና ይስጥልን የተከበራችሁ አድማጭ ተመልካቾቻችን እንደምናምሽታችኋል ከአሜሪካ ድምጽ ዋሽንግተን ዲሲ ጋር ተናበየ መስተናዶ ጀምሯል ዘገባዎቻችን እናስተዋውቃችሁ
እጆቼን ሳቱስ ቀጥቼ ባነድም ቁርጥምጥም ቁርጥምጥም
አሁን የሰራነውን አይነት አልበም በተለይ ለመስራት ከሌላ አርቲስት ጋር ቢሆን አይሳካም ወይም ሲጀመርም አፍና ያርግ ምክንያቱም አብዛኛው አርቲስት ፍላጎቱ ዌል ቴስትድ የሆነውን ወይም በጣም የሚታወቀውን የሙዚቃ ትሬንድ እና ኮሜርሻል የሆነውን ነገር መስራት ነው የሚፈልገው
ሰሞንኛ መነጋገሪያ የሆነው የደጋ ሰው አልበም ቀማሪዎች ማርያም ቸርነት የማና ፕሮዲሰሯ ዩኤል መንግስቱ የምሽቱ እንግዳችን ናቸው። በሌላ በኩል የአሜሪካ ምርጫና ሌሎች መሰናዶችንም ይዘናል። መሰናዶን የመራው አብራቻለሁ ሲደንገረሙ ነኝ። ፕሮዲሰራችን ኤልያስ አስማረም ድምጽና ምስል ምህንድስናውን እየከወነ አብረኛለ ከመላ አሜሪካ ድምጽ የዲጂታል ነ ስቱዲዮ ባለሙያዎች ጋር በመሆን አብራችሁን ታመሹ ዘንድ በአክብሮት እንጋብዛለን። አዲስ አበባ ተወልዳ ያደገችው የማርያም ቸርነት የማ ገና ከልጅነቷ አንስቶ በተለያዩ የሙዚቃ ዘውጎች ውስጥ ያሉ እንግሊዘኛ ዘፈኖችን ያለምንም ልዩነት ታዳምጥና ታዘን እንደነበር ትናገራለች። ምንም እንኳን ቤተሰቦቿ የሙዚቃ ፍላጎቷን በተለይም ደግሞ የምሽት ሙዚቃ ስራን ለመቀበል ጊዜ ቢወስድባቸውም እሷ ግን ፍላጎቷን አስቀድማ በማወቅ ስራዋን በሸራተን ኦፊስ ባር መጀመሯንም ትገልጻለች። ከሰሞኑ የደጋ ሰው የተሰኘ አልበም ለአድማጭ አድርሳለች። የአልበሙ ፕሮዲውሰር ዩኤል መንግስቱ የማ የገበያ ስራ ላይ ትኩረት ሳታደርግ ለተለያዩ የሙዚቃ ፈጠራዎች ላይ ለመሳተፍ መፍቀዷን እንደሚያደንቅ ተናግሯል። የማና የሙዚቃ መምህር ዩኤልን አነጋግሮ ያስተናገደው ዘገባ ይቀጥላል።
እጆቼን ሳቱስ ቀጥቼ ባነድም ቁርጥምጥም ቁርጥምጥም ገላሲነ ካካኝ ሰሞኜ ቅልጥልጥ ትርትር ድንግጥግጥ
አዲስ አበባ ተወልዳ ያደገችው የማርያም ቸርነት ቤተሰቦቿ ይጠቀሙበት የነበረውን የቁምጫ ስም ለመድረክ ስሟ መጠሪያነት መርጣ የማ ተብላለች። የማ የተለያዩ የእንግሊዘኛ ዘፈኖችን ማዳመጥና ማዜም ጀመረችው በልጅነቷ እንደነበረ ትናገራለች። በጊዜ ሂደት ድምጻዊ የመሆን ፍላጎት እንዳደረባት የምትገልጸው የማ ሸራተን አዲስ ሆቴል በሚገኘው ኦፊስ ባር ውስጥ ከሚሰሩ የሙዚቃ ባንዶች ጋር ተቀላቅላ ስራ መጀመሯንም ነው የምታስታውሰው። ከአዲሱ አልበማ አዘጋጅ አቀናባሪና የሙዚቃ መምህር ኢዮኤል መንግስቱ ጋር የተገናኘችው ስራ ከጀመረች ከሶስት ወራት በኋላ ነበር።
ስሜተስሱነኛው አሳው ቆለኛ ተራራናት ወጣው አፍቅሬ ደገኛ ደመናው ቁልቁል አዘቅዝቄ ያየው ፀሐይ ሳትጋረድ ይበርደኛል ምነው ናልኝ መሞቴ ነው ቆለኛ ነኝና አረ ስሜት እቶናማው ፍቅር
ከሰባት በላይ ትላልቅ ሙዚቀኞች የተሳተፉበትና ረጅም የዝግጅት ጊዜ ነው የወሰደው የደጋ ሰው የሙዚቃ አልበም ተጠናቆ ሲለቀቅ በጥቂት ቀናት ውስጥ ከባለሙያ እስከ አድማጭ ሙገሳ ተችሮታል። አድናቆቱ የሙዚቃ ቀንብሩን አቀራረቡን ግጥምና ዜማው ላይ ብቻ ያተኮረ ሳይሆን ድምጻዊቷን ካንጋፋ ኢትዮጵያዊት የሙዚቃ ሰው እጅጋየሁ ሽባባው ጂጂ ጋራ ያመሳሰለም ነው። የማን የጂጂ ታናሽ ወይም የጂጂ ደቂቅ ሲሉ ያደነቁም አሉ። የማ አልበሙ በተለቀቀ በጥቂት ቀናት ውስጥ ያገኘችው ይህ አድናቆት እንደከበዳት ከአሜሪካ ድምጽ ጋር በነበራት ቆይታ ተናግራለች።
ተጽዕኖ አሳድራብሻለሽ ለሚለው እሱን ለመመለስ ይከብደኛል። ማለት ጂጂን ማዳመጥ በደንብ የጀመርኩት ላይቭ ሙዚቃ መጫወት ከጀመርኩ ከወራቶች በኋላ ነውና ከዛ በፊት ብዙ ጊዜ ነው ጀማሪ የነበረው በእንግሊዘኛ ሙዚቃ ነበር። እንግሊዘኛ ሙዚቃ ነው ማዳመጣው መዘፍ ነው የነበረው። ከባድ አስተያየት ነው። ለምን ትልቅ ሙዚቀኛ ናት ጂጂና በሷ መለካት ራሱ በጣም ከባድ ነው ለኔ። በጣም ነው ማከብራት በጣም ነው ሞዳት ትልቅ ናት እና እኔ ይገባኛልም የሚለውን ሁላ አላስብም ግን ለኔ ትልቅ ክብር ነው በጣም ትልቅ ክብር ነው እጅግ በጣም ትልቅ ክብር ነው ለኔ
የማ በልጅነቷ የተገራው ድምጻ የሙዚቃ አቅሟን የተረዳ ባለሙያ እጅ ላይ የጣላት በግዜ ነበር የደጋሶ አልበም አዘጋጅ አቅራቢና አዋሃጅ ግጥምና ዜማ በመድረስ እንዲሁም ደግሞ አልበሙን ለህትመት ያበቃው የያሬድ ሙዚቃ ትምህርት ቤት ዳይሬክተር ኢዩኤል መንግስቱ ከማ ጋር የተዋወቁበትና የአልበሙ ዝግጅት የተጠነሰሰበትን ሂደት አጋርቶኛል።
አኔ ምጫወትበት የሙዚቃ ባንድ ውስጥ አጋጣሚ ከኛ ጋር ተጫውተ የነበረች አንድ ሌላ ድምጻዊት ወደ አሜሪካ ሙቭ አረገችና ግን አጋጣሚ የማርያም ጓደኛ ስለነበረች ሸራተን ከመጫወትበት ቦታ እኔ ወደ ምጫወትበት የነበረው ራማዳ ሆቴል ይዛት መጣች። ከዛ ሱቃችን በዛ ነው የጀመረው። እንግዲህ መጀመሪያ ሳውንድ ቼክ ላይ አስተዋውሳለሁ ወደ 11 ሰዓት ተኩል ወይስ 12 ሰዓት አካባቢ ይመስለኛል ሳውንድ ቼክ ላይ ነው ይዛት የመጣችውና ድምጻን ሰማነው ኢንትረስ አደረገኝ ዋው አልኩ። ከዛ ያው መጣውቅ መጣ ሪሄርሳል ወይም ጥናት ላይ መገናኘት ጀመርን። ለመጀመሪያ ጊዜ ግን እንደ ቀልድ ነው ሲሪየስ አልነበረም እንዴ ስናጠና ምናጠናው ነገር ሪከርድ እናደርግ ነበርና ድምጽ እስቲ አንድ ዘፈን ይዘኝ ይያት የጋሽ ግርማ በየነን እንደርጎ የነጡት የሚለውን ሙዚቃ በማይክ ዝም ብለን በቃ ቀልል አድርገን ተጫወተችው። በጣም ይደንቅ ነበር በጣም ይገርም ነበር አውትፑቱ በጣም ይገርም ነው። ከዚህ ውስጥ ደጋግሜ ብያለሁ ልክ ብዙ በጣም አንዳንድ ሰው በጣም ጎበዝ ዘፋኝ ሆኖ ሪከርዲንግ ላይ ግን ጥሩ ላይ መጣ ይችላል ሲቀዳ ሲሰማ የማ ላይቭም ጥሩ ነበር የሰማሁት። ከዛ ሪከርዲንጉ ላይ ደግሞ በጣም ጭራሽ በጣም በቃ ወደፊት ሄደ ከላይቭም በላይ በጣም ወደፊት ሄደ ልክ በምስል ፎቶጀኒክ እንደምንለው ነው የሆነውና የመጀመሪያው ሞመንት ድምጻን የሰማውበት ሞመንት ያ ነውና ታለንቷንም በደንብ ይበለጠ ሰርች እንዳረግና እንዳይ የጋበዘኝ አጋጣሚ ያ ነው።
የማ እንደ ጀማሪነቷ ብዙ ገቢን ሊያመጣ ወደሚችል የገበያ ስራ ላይ ትኩረት ሳታደርግ የተለያዩ ሀገር በቀል ድምጾችና ሙዚቃዎች ላይ ለመስራት እንዲሁም ለመመራመር ፍቃደኛ በመሆኗና በታታሪነቷ ከሙዚቃ መምህር ኢዩኤል መንግስቱ አድናቆት ተችሯታል። ለሁለት አመታት ለተጠጋ ጊዜም ለስራው ከፍተኛ የሆነ ትጋት ማሳየቷንም ጨምሮ አድንቋል።
ከዛ በኋላ አልበም እንድንሰራ ጥያቄ ያቀረብኩላት ምክንያቱም አሁን የሰራነው አይነት አልበም በተለይ ለመስራት ከሌላ አርቲስት ጋር ቢሆን አይሳካም ወይም ሲጀመርም አፍና ያረግም ምክንያቱም አብዛኛው አርቲስት ፍላጎቱ ዌል ቴስትድ የሆነውን ወይም በጣም የታወቀውን የሙዚቃ ትሬንድ እና ኮሜርሻል የሆነውን ነገር መስራት ነው የሚፈልገው እንጂ እንደዚህ ግጥሙ ተጠጥ ያለ የሙዚቃው ሐሳብ ትንሽ ገዘፍ ያለና እንደዚህ ነገር ውስጥ መግባት ይፈራል ምክንያቱም ሪስክ ነው ብሎ ስለሚያስብና በዚህ አጋጣሚ የማን በጣም ነው ማመስገናት ይሄን እምነት እኔ ላይ ጥላ ፍቃደኛ ስለሆነች ማለት ነውና ከዛ በኋላ ነው እንግዲህ የሷን ታለንት ወደ ፕሮዳክሽን ለማምጣት አሰቡ የመጣው።
ምንም እንኳን የማ በደጋሰው አልበም ጎልታ ብትወጣም ከዚህ ቀደም ለህዝብ የደረሱ ስራዎችም አሏት።
በመጀመሪያ በእንትን ቅኔ ነው ሀገሬ የተሰኘ ብዙ አርቲስት ነው ያሳተፈ ለኮቪድ ጊዜ የተሰራ ሙዚቃ ነበረ እዛ ላይ በየመጀመሪያ ስራዬ ነው። ቀጥሎም አንድ ሲንግል አውጥቼ ነበር በሌላ የሙዚቃ ዘው ውስጥ ያለ ማለት ነው አንድ ሲንግል አውጥቼ ነበር። ከዛ ቀጥሎ ደግሞ ዶቃ የተሰኘ ይሄ አልበምን ከመውጣቱ በፊት ደግሞ አንድ ሰራውት ለሳውንድትራክ ነው ዶቃ የተሰኘ ፊልም ላይ ሳውንድትራኩን እኔ ነኝ የተጫወትኩት።
የደጋሰው ከምዕራብ አፍሪካው ኮራ እስከ ኢትዮጵያዊቱም እንዲሁም የአውሮፓ ሀገረሰብ የሙዚቃ መሳሪያዎች ጥቅም ላይ ያሉበት ከሙዚቃ ቀንብሩ ለገበያ አስከዋለበት ጊዜ ድረስም ከፍተኛ የሆነ ጥንቃቄ ታየበት ለአልበሙ ማስተዋቂያም ዘጋቢ ፊልሞችና ለየት ያለ ድረገጽ የተዘጋጀለት ሲሆን የአልበሙ የጀርባ አጥንት የሆነው ኢዩኤል መንግስቱ ለአልበሙ ከወጣው ገንዘብ ይልቅ ትኩረት እንዲደረግ የሚሻው አልበሙን ልዩ በሚያደርጉት ነገሮች ላይ መሆኑን ይናገራል።
እንግዲህ ይሄን አልበም ለየት ያደርጋል ብዬ ማስበው ነገር ብዙ ነገር ነው። አንደኛው ነገር የመሳሪያ ስብጥሩ ነው። የመሳሪያ ስብጥሩ በተለይ ሀገር በቀል የሆኑትን በየትኛውም ዓለም ክፍል ያሉ ፎክ ሙዚክ ኢንስትሩመንት የሆኑትን ሀገረሰብ ይዘት ያላቸው የሙዚቃ መሳሪያዎችን እዚህ ሙዚቃ ላይ ኢንኮርፖሬት ማድረጋችን አንደኛው ለየት የሚያደርገው እሱ ነው። ቀደም እንደተባለው ኮራ ተጠቅመናል ከምዕራብ አፍሪካ ጊታር ይሁን እንጂ ተጠቅመናል የጊታር ኢን ሴንስ የትም ዓለም ላይ ጊታር ጊታር ነው ግን አጫውቱ በእያለም ላይ ያለው ጊታር አጫውት የተለያየ ነው። አውሮፓ ውስጥ ያለው ጊታር አጫውት ሌላ ነው። ጃዝ አሜሪካ ውስጥ ያለው አጫውት ሌላ ነው። አፍሪካ ውስጥ ያለው አጫውት ሌላ ነው። ለምሳሌ የቱዋሬግ ካልቸር ወይም የምዕራብና የሰሜን አፍሪካ የሙዚቃ ባህል የሆነውን የቱዋሬግ የሙዚቃ የጊታር አጫውት ተጠቅመናል። ካላባሽ በጣም አፍሪካ ውስጥ ፖፑላር የሆነ የባህላዊ የምት መሳሪያ ነው። ከቀለም ይሰራ እሱን ተጠቅመናል። አውሮፓ ውስጥ እንዲሁ ፖርቹጊዝ ጊታር የሚሰኝ መሳሪያ አለ፣ ባህላዊ መሳሪያ። እሱም እንደዚሁ የክር መሳሪያ ነው። እሱን ተጠቅመናል። እና እነዚህ ኢንስትሩመንቴሽን እነዚህን መቀላቀላችን አንዱ ለየት የሚያደርገው ነገር እሱ ነው። ከሀገራችንም ለምሳሌ ከቤንሻንጉል ጉምዝ ቱም ተጠቅመናል። ከጋሞ ዲታ ተጠቅመናል። ከደራሼ ማይራ የሚባል መሳሪያ አለ፣ እሱን ተጠቅመናል። እና እነዚህ ለየት የሚያደርገው ጉዳይ ነው። ሁለተኛው ለየት የሚያደርገው ጉዳይ ደግሞ እንዳልኩሽ ነው ቀደም ብዙ አርቲስት የማይደፍራቸውን ለምሳሌ ብዙ ሰው ማያቃቸው ነገር ግን በጣም አድቫንስ እና ኮምፕሌክስ የሆነ የሙዚቃ ውቀት ያላቸው የባህል ወይም የሀገር በቀል ሙዚቃ መሳሪያ ተጫዋቾች አሉ ወይም ሙዚቀኞች አሉ። እንደ ምሳሌ እንዳብነት ለምሳሌ የኤዶ ይባላል። የጋሞ እስከ 7 ፓርት ድረስ ሃርሞኒ ድምጽ ያለው ወይም ህብረ ድምጽ ያለው ሀገር በቀል ውቀት አለ። እሱ ላይ እንግዲህ እድሜያቸው በግምት 50 በላይ 50 60 ውስጥ ያሉ እናቶች እነሱ ጋር ትልቅ ውቀት አለና እነሱን ተጠቅመናል። ይሄ ለየት ያደርገዋል። አባውዴ ተጠቅመናል። ይሄም ለየት ያደርገዋል። በተጨማሪ ግጥም ለምሳሌ ከሚታወቁት አሁን እኛ ከምናቃቸው በኢትዮጵያ ሙዚቃ ኢንዱስትሪ ውስጥ ግጥም በመስጠት በጣም ብዙ ሰዎች ይታወቃሉ። ከነሱ ብቻ አይደለም የሚሰራውና ከአይና ለማዙ ከምትባል ጋሞ እንደዚሁ ለጥናትና ምርምር በሄድንበት ወቅት ካገኘናት ከሱ አንድ ግጥም ተቀበለናልና እነዚህ ነገሮች የአልበሙ አይ ቲንክ መለያ ቀለሞች ናቸው።
የማና ኢዩኤል በቀጣይ የጋሰው የሙዚቃ ቡድን የተለያዩ የሙዚቃ ጉዞዎች እንደሚኖሩት የጠቆሙ ሲሆን በዋናነት የአልበሙ አላማም ሀገር በቀልና ዘመን ተሻጋሪ ስራዎችን መስራት መሆኑን ጠቁመዋል። በቀጣይም የተለያዩ የሙዚቃና የዜማ ሙከራዎቻቸውን እንደሚቀጥሉም ማስተዋውቀዋል።
የኢትዮጵያ ሙዚቃ በተለያዩ አርቲስቶች ኢንተርናሽናል ይሆን እድል አግኝቷል። ለምሳሌ በ1960ዎቹ እና 70ዎቹ በነ ክብር ዘበኛ ባንድ፣ በሚሊተሪ ባንድ፣ በተለያዩቹ ባንድ የኢትዮጵያ ሙዚቃ ዓለም ላይ ፖፑላር ሆኗል። በተለይ ኢትዮፒክስ ፍራንሲስ ፋልሴቶ ፐብሊሽ ካረጉ በኋላ የኢትዮጵያ ሙዚቃ በደንብ ዓለም ላይ የሚሰማበት እድል አለ። ቅርብ ጊዜ እንግዲህ ነይ በግሌ ማቆ ደሞ እጅጋየሁ ሽባባው ነው የጂጂ ዓለም አቀፍ ስራ ነው እና እስካሁንም ድረስ ብዙ እንግዲህ በረጅም አመታት ሆኗል ግን ፍሬሽ ነው ሙዚቃዎቿና ዓለም አቀፍ ሙዚቃ ተሰርቷል በእነዚህ አጋጣሚዎችና አሁንም የኢትዮጵያ ሙዚቃ እንደዚህ ሎካል ሆኖ እንዳይቀር እኛ ብቻ አይደለም ኢንጆይ ማድረግ ያለብን። ኢትዮጵያ በሙዚቃው በነሙላቱ ለምሳሌ በነጋሽ ሙላቱ አስተጣቂ ተታወቃለች። ልክ እንደዛ አይነት አላማ ያዘ ኢትዮጵያ ሙዚቃ ወርልድ ዋይድ ተደማጭ ማድረግ አላማ አርገን እየሰራን ያለ ነው እዚህ አልበም ላይ ማለት ነው።
የደጋ ሰው አልበም እንደ ዶክተር እዝራ አባተ፣ ድራመር ተፈሪ አሰፋ፣ የሙዚቃ ቀናባሪ ጆርጋ ስዩም፣ ይልማ ገብረአብ፣ እንድሪስ ሀሰን፣ ጋሞቹና ሌሎች ከፍተኛ የሀገር ውስጥና የውጭ ሀገር ሙዚቀኞችን ያካተተ ስራ ነው። ከአሜሪካ ድምጽ ለተጠናቀረው ዘገባ ኤደን ገረመው ከዋሽንግተን ዲሲ።
አሁንም ድረስ ጋዛ ውስጥ እስር ላይ የሚገኙት 136 እስራኤላውያን ታጋቾች ጉዳይ እያሳሰበ ይገኛል። በህይወት ወደ ቀያቸው ሊመለሱ የሚችሉበት ጊዜም እያመለጠ ነው ሲሉ ቤተሰቦቻቸው እየወተወቱ ነው። ከሐማስ ጋር ሊደረስ የሚችል የትኛውም ስምምነት ለጋዛው ጦርነት ማብቂያ ሊበጅ ይችላል። ይሁን እንጂ የእስራኤል መሪዎች ያ አሁን አማራጭ አይደለም ይላሉ። ሊንዳ ግሪስቲን ከኢየሩሳሌም ለአሜሪካ ድምጽ ያጠናቀረችውን ዘገባ አሉላ ከበደ እንደሚከተለው ያቀርባል።
ኖዋ አርጋማኒ ባለፈው መስከረም 26 በኖቫይ ሙዚቃ ፌስቲቫል ከተታደመችበት ስፍራ በሐማስ ታጣቂዎች ታግታ በተወሰደችበት ወቅት ህይወቷን እንዲታደጉ ስትማጸን የተቀረጸው የቪዲዮ ምስል አሁንም ድረስ ጋዛ ውስጥ ተይዘው ስለሚገኙት 136 ታጋቾች መታወሻ ምልክት ሆኖ ይታያል። በዚህ ሳምንት ደግሞ አርጋማኒ ከሐማስ ወገን በተቀረጸው የቪዲዮ ምስል ላይ የእስራኤል መንግስት አጋቾቹን ለመታደግ ጦርነቱን እንዲያቆም ስትማጸን ትታያለች። በተጨማሪም ቪዲዮ በእስራኤል ያየር ድብደባ ስለደረሰባት የመቁሰል አደጋና ሁለት ሌሎች ታጋቾች መገደላቸውንም ስትገልጽ ያሳያል። በዚያው የቪዲዮ ምስል ማብቂያ ላይም የተገደሉትን ታጋቾች አስከሬን የሚመስል ምስል ይታያል። የእስራኤል ባለስልጣናት ታዲያ ቪዲዮ ሐማስ ለፕሮፓጋንዳ ዓላማ እየሰራው በመሆኑ አመኔታ ሊጣልበት የሚችል ያለመሆኑን ቢናገሩም የተባሉት ሁለት ታጋቾች የተገደሉት በእስራኤል ያየር ድብደባ ወቅት ይሁን ባጋቾቻቸው ለማረጋገጥ ግን ጥረት መያዛቸው ታውቋል።
ይህን ብደት አቁሞ ከቤተሰቦቻችን ያቀላቅሉን፣ በሕይወት እያለን ወደ ቤታችን መልሱን።
ባደገኛ የካንሰር ህመም በጽኑ ታሞ የሚገኙት የኗ አርጋማኒ ወላጅናት ከማረፋቸው በፊት ታግታ የምትገኘው ሴት ልጃቸውን እንዲያስለቅቁላቸውና እንዲያዩአትም የእስራኤልን መንግስትና ፕሬዚዳንት ባይደንን ጨምሮ ሌሎች የዓለም መሪዎችን እንዲሁም የቀይ መስቀል ማህበርን ተማጽነዋል። ሊዮራ ጥምር ዜግነት ያላቸው እስራኤላዊ ቻይናዊ በመሆናቸውም የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ ራሳቸው የቻይና መንግስት ጣልቃ እንዲገባ ጠይቀዋል። ጋዛ ውስጥ ታግተው የሚገኙት ሌሎች ወጣት እስራኤላውያን ሴቶች ቤተሰቦች በበኩላቸው ልጆቻቸው በሐማስ አጋቾቻቸው የጾታ ጥቃትን ጨምሮ የማያቋርጥ ጥቃት ሰለባ ይሆናሉ ብለው ይሰጋሉ። ሮሚ ጎረን የተባለች እህቷ የታገተችባት ያርደን ጎረን ካሁን ቀደም የተለቀቁ ሴት ታጋቾች ሲናገሩ የሰማችው ነገር እጅግ ከፍተኛ በሆነ ጭንቀት እንድትዋጥ አድርጓታል።
Every minute something can happen. Every minute they can decide to harm them.
በእያንዳንዷ ደቂቃ የሆነ ነገር ሊከሰት ይችላል። በየትኛውም ቅጽበት ለጉዳት ሊዳርጓቸው፣ ያንገላቱ፣ ያምሮና ያካል ጉዳት ወይም ጾታዊ በደሎች ሊያደርሱባቸው ይችላሉ። እና ምንም አይነት ረዳትም ሆነ ተከላካይ የላቸውም። የሚፈጸምባቸው ለመቃወም ወይም ለመቋቋም ምን ማድረግ ይችላሉ? መረዳት እንደምትችሉት እናንገራገር ቢሉ ህይወታቸውን ጭምር ሊያሳጣ የሚችል ነገር ሊከተል ይችላል።
ባለፈው ህዳር ሐማስ ከእስራኤል ጋር በደረሰው ጊዜያዊ ተኩስ አቁምና ቁጥራቸው 240 የሚደርስ የፍልስጤም እስረኞችን ለማስለቀቅ በተስማማው መሰረት ከተቀላላው 240 ታጋቾች ውስጥ ከ100 በላይ የሚሆኑትን ለቋል። ይሁንና አሁን ሐማስ በተጨማሪ ታጋቾችን የሚለቀው ሙሉ የተኩስ አቁም ከተደረሰ ብቻ ነው ሲል ተናግሯል። የእስራኤል ጠቅላይ ሚኒስትር ኔታንያሁ በበኩላቸው ሐማስን ጨርሶ ለማጥፋትና ታጋቾችን ለማስለቀቅ አገራቸው ያላትን ቁርጠኛ አቋም ደጋግመው ገልጸዋል። አንዳንድ የታጋቾች ቤተሰቦች ታዲያ እነኚህ ሁለት ግቦች የማይጣጣሙ እየሆኑ ነው ይላሉ።
My kibbutz alone about 10 hostages have been declared dead over the course of the last
ከኔ ኪቡትስ ታግተው ከተወሰዱት ብቻ ቁጥራቸው 10 የሚደርስ ታጋቾች ባለፈው ወር ውስጥ መሞታቸው ታውቋል። አስክሬናቸው አሁንም ከሐማስ እጅ ነው። ይህ ሁኔታ በዚህ መልኩ እንዲቀጥል አንሻም። በማንኛውም መንገድ ታጋቾቹ ወደ ቀያቸው እንዲመለሱ እንፈልጋለን።
ታጋቾችን በተመለከተ ባለፉት 50 ቀናት ውስጥ ሊደረስ የቻለ ብቸኛ ስምምነት ቢኖር በሚቀጥሉት ቀናት ውስጥ ቋታርና ቀይ መስቀል ለታጋቾች መድኃኒት እንዲያቀርቡ የሚፈቅደው ስምምነት ብቻ ነው። የታጋቾች ቤተሰቦች ግን ይህን መሰሉ ጥረት ለወራት ታግተው የሚገኙትን የቤተሰባቸውን አባላት በሕይወት ለማቆየት በቂ አይደለም ሲሉ ስጋታቸውን ይገልጣሉ።
በዚህ በዩናይትድ ስቴትስ የፕሬዝዳንታዊ ምርጫ ተጀምሯል። ከሰሞኑ የቀድሞው ፕሬዝዳንት ዶናልድ ትራምፕ በአዮዋ ግዛት የኮከስ ምርጫን አሸንፏል። እንግዲህ ወልዴ ኮከስ ምንድነው? ውስብስቡ የምርጫ ሂደትስ ምን ይመስላል ሲል ባለሙያዎች አነጋግሯል።
ከሁለት ሳምንታት በፊት በጀመርነው የፈረንጆቹ 2024 ዓመተ ምህረት በመላው ዓለም በሚገኙ በርካታ ሀገራት ምርጫ ይደረጋል። 4 ቢሊዮን የሚሆነው ወይም ከዓለም ህዝብ ግማሹ ወደ ምርጫ ጣቢያ በማቅናት ድምጽ ይሰጣል። ከዚህ በፊት ታይቶ የማይታወቅ ብዛት ያላቸው ድምጽ ሰጪዎች በመላው ዓለም ወደተዘጋጁ የምርጫ ጣቢያዎች ይጎርፋሉ ተብሏል። ዲሞክራሲያዊነን የሚሉ አስተዳደሮችም የሚፈተኑበት ዓመት እንደሚሆን ተነግሯል። ከባንግላዴሽ እስከ አሜሪካ፣ ከአውሮፓ እስከ ሜክሲኮ፣ ከእንግሊዝ እስከ ቀድሞ ቅኝ ግዛቷና በዓለም ትልቋ ዲሞክራሲ ተብላ በምትንቆለጳጰሰው ህንድ ምርጫ ይደረጋል። ጥቂቶቹም ባለፉት 2 ሳምንታት ምርጫቸውን አከናውነዋል። በዚህ ዓመት በመላው ዓለም የሚደረጉት ምርጫዎች የዓለም አቀፍ ግንኙነትንም ሆነ የየሀገሪቱን ዕጣ ፈንታ ለመጪዎቹ በርካታ ዓመታት ይወስናሉ ተብሏል። እንደ አሜሪካ ባሉ ጥቂት ሀገራት ውስጥ የሚደረጉ ምርጫዎች አንድምታ በአገራቱ የውስጥ ፖለቲካና ፖሊሲ ላይ ብቻ ሳይሆን በተቀረው ዓለምም ላይ ያላቸው ተጽዕኖ ጉልህ እንደሆነ ይታመናል። በአሜሪካ የቀድሞ ፕሬዝዳንትና የሪፐብሊካን ፓርቲ እጩ ለመሆን ከፊት ረድፍ የሚገኙት ዶናልድ ትራምፕ በርካታ የክስ ሂደት ላይ ያሉም ከፍተኛ የፓርቲውና የድምጽ ሰጪዎች ድጋፍ እንዳላቸው የህዝብ አስተያየት መለኪያዎች ይጠቁማሉ። ትራምፕ ሁሉም ነገር አልጋ በአልጋ ይሆንላቸው አይመስልም። በኮሎራዶ ግዛት የሚገኘው ጠቅላይ ፍርድ ቤት በእንደረፈን አቆጣጠር ጥር 6 2021 በአሜሪካ ምክር ቤት ላይ ከተደረገው አመጽ ጋር በተገናኘ የሕገ መንግሥቱን ማሻሻያ አንቀጽ 14 በመጥቀስ በግዛቲቱ ምርጫ እንዳይሳተፉ ወስኗል። የሕገ መንግሥቱ ማሻሻያ አንቀጽ 14 በመንግሥት ላይ ያመጸ ወይም አመጹን የደገፈ ለፕሬዝደንትነት መወዳደር እንደማይችል ይደነግጋል። ትራምፕና ጠበቆቻቸው ጉዳዩን ወደ አገሪቱ ጠቅላይ ፍርድ ቤት መወሰድ አቤት ብለዋል። በአገሪቱ የመጨረሻው ፍርድ ሰጪ አካል የሆነው ጠቅላይ ፍርድ ቤቱ ጉዳዩን በመጪው የካቲት መጀመሪያ ላይ እንደሚመለከተው ይጠበቃል። ይህ እንዲህ እንዳለ ቀሪው የአሜሪካ የምርጫ ሂደት በተያዘለት የጊዜ ሰሌዳ መሠረት ቀጥሏል። ባለፈው ሰኞ በአዮዋ ግዛት በተካሄደውና አዮዋ ኮከስ ብለው በሚጠሩት መራጮች የፕሬዝዳንታዊ እጩን ለመምረጥ በየአካባቢያቸው ተሰብስበው የሚወያዩበትና ድምፅ የሚሰጡበት ሂደት ተከናውኗል። የሪፐብሊካን ፓርቲው ባካሄደው በዚህ ኮከስ የቀድሞ ፕሬዝዳንት ዶናልድ ትራምፕ እስካሁን ያልታየ ከፍተኛ ድምፅ እንዳገኙ ታውቋል። በአሜሪካ ምርጫ የአዮዋ ኮከስ ትልቅ ስፍራን ይይዛል። የምርጫው ሂደት መጀመሩ የሚበሰርበትና አብላጫ ድምፅ የሚያገኘው የያዘውን መሪነት የሚያጠናክርበት፣ ድምፅ ያላገኘው እጩ ደግሞ በውድድር ይቀጥል ወይም አቋርጦ ይወጣ እንደው የሚወስንበት ሂደትም ነው። ስለ ኮከስ ምንነት የበለጠ ለመረዳት ቴክሳስ በሚገኘው ካሊን ካሌጅ የኢኮኖሚክስ መምህር የሆኑትና በእንደ አውሮፓውያን አቆጣጠር 2014 ከ10 ዓመታት በፊት መሆኑ ነው በግዛቲቱ ለሴኔት ወይም ለሕግ መወሰኛው ምክር ቤት አባልነት የተወዳደሩትን ፕሮፌሰር መሐመድ ጣሂሩን አነጋግረናቸዋል።
የጥሎ ማለፍ ውድድር ነው በሪፐብሊካኖቹ መካከል እና በአይዋ የመጀመሪያዋ የምርጫ ስቴት ናት። እንግዲህ ኮከስ ማለት ሁለት አይነት ምርጫ አለ። ኦፕን ፕራይመሪ የሚባል አለ። ያ ሰው ሄዶ ልክ ፕሬዝዳንቱ እንደሚመረጥ ድምፅ የሚሰጠው ማለት ነው። አንዱ እሱ ነው። ሌላው ደግሞ ብዙ ስቴቶች ኦፕን ፕራይመሪ ነው ያላቸው። ሰው ሄዶ ቮት ያደርጋል። ሁሉም ሰው ያውቃል ይሄንን። ኮከስ ማለት ደግሞ ክፍት ምርጫ ሳይሆን ለመምረጥ የተመዘገበ ሰው በየቀበሌው ይሄድና እዛው ማታ ተገናኝተው ነው የሚመርጡት። እንደዚህ ኦፕን ፕራይመሪ አይደለም። ሶ የአይዋ ኮከስ የሚባለው ለዛ ነው። ኮከስ ማለት መመካከር፣ ተገናኝተው ተመካክሮ የሚፈልጉት ሰው መምረጥ እንደማለት ነው።
በአሜሪካ የሚደረጉ ምርጫዎች ውጤት በዓለም አቀፍ ግንኙነትም ሆነ በውጭ ጉዳይ ፖሊሲዎች ላይ ተጽዕኖ እንደሚኖራቸው ይታመናል። ባለፈው ምርጫ ከፕሬዝዳንት ዶናልድ ትራምፕ ወደ ጆ ባይደን ሽግግር ሲደረግ ለአፍሪካ ቀንድም ሆነ ለኢትዮጵያ መልካም ሊሆን እንደሚችል በበርካቶች ዘንድ ተስፋ ተደርጎ ነበር። ለመሆኑ ይህ ተስፋ ከምን የተነሳ የመጣ ነው? ተስፋውስ እውን ሆኗል ወይ ስንል ትውልደ ኢትዮጵያ የሆኑትና በዲሞክራሲው ፓርቲ የተመዘገቡ አባል እንዲሁም ባለፉት በተደረጉ ሁለት ምርጫዎችም ፓርቲውን በመወከል የምርጫ ታዛቢ የነበሩትን አቶ ዳንኤል ውሸት ጠይቀናል።
ብዙ ጊዜ የአሜሪካ የውጭ ፖሊሲ የፓርቲዎቹ ሁኔታ በጣም ብዙ ልዩነት የለው። ምክንያቱም ዋና ዋና ጥቅሞች የሚባሉ ጉዳዮች አሉ። የኢኮኖሚ ጥቅም፣ የጂኦፖለቲካል ጥቅም፣ ደግሞ የአሜሪካን እስቴቶች የምንላቸውን ነገሮች በተመለከተ ላይ ተመሳሳይ የሆነ ፖሊሲ ነው ያላቸው። የትራምፕ አስተዳደር ለየት ያለ ነበረ። ከ2017 እስከ 2021 የነበረው ሁሉንም በአውሮፓውያን አቆጣጠር ነው የምንቆጥረው እና የዛ ፖሊሲ በተለይ አፍሪካ ላይ የነበረው አመለካከት፣ ሌሎችንም አገሮች በተመለከተ የነበረው አሉታዊ የነበረ አቋም ስለነበረው በእኔ ግምት ለአሜሪካን የውጭ ፖሊሲም ሆነ ለኢትዮጵያና ለአፍሪካ ቀንድም አካባቢ በጣም በጣም ተገቢ ለውጥ ነበረበት። ምክንያቱም ለምሳሌ ህዳሴውን ግድብ በተመለከተ የነበረው አቋምና ፖሊሲ፣ ሌሎችንም ጉዳዮች እዛ አካባቢ የነበሩትን በጣም አደገኛ የሆነ አቋም የነበረው አስተዳደር ነበር። እንግዲህ ለምንድን ነው ሰው ግራ የተጋባው የሚለው ነገር ከመጠን በላይ የማይሆን ኤክስፔክቴሽን የነበር ይመስለኛል፣ ወይም ጥበቃ ይመስለኛል። ምክንያቱም ማንኛውም አስተዳደር የባይደን አስተዳደር የአሜሪካንን ጥቅም በተመለከተ ዋነኛ አካሄዱ ከዛ ጋር የተያያዘ ነው ብዬ ስለምገምት ነው።
ፕሬዚደንት ትራምፕ በስልጣን ላይም ሆነ እጩ ተወዳዳሪ በነበሩበት ወቅት አፍሪካን በተመለከተ የነበራቸው አስተያየት በተለይም የጸያፍ ቃል በመጠቀም አፍሪካን የገለጹበት ሁኔታ የሚዘነጋ አይደለም። ትራምፕ መልሰው ዋይት ሃውስን የሚቆጣጠሩ ከሆነ ወደፊት አሜሪካ ከአፍሪካ ጋር የሚኖራት ግንኙነት ምን ሊመስል እንደሚችልና የአፍሪካ ቀንድንም ሆነ ኢትዮጵያን በተመለከተ የሚኖር የውጭ ፖሊሲ ለውጥ ይኖር እንደው አቶ ዳንኤል ሐሳባቸውን አጋርተውናል።
ግን ኢትዮጵያን በተመለከተ እንደው ለምሳሌ ብሰጥ የህዳሴውን ግድብ በተመለከተ ወይም የኢትዮጵያን ውስጥ ያለውን ችግር በተመለከተ አሁን ያለው የባይደን አስተዳደር የሚያደርገውን አይነት እንኳን አስተያየት የሚያደርግ አይመስለኝም። ኢትዮጵያ ከዛ ከፒክቸሩ ከአስተያየቱ የምትነጠል ይመስለኛል እና እንዲያውም ለግብጽ የበለጠ የሚያደላ ፖሊሲ የሚከተል ይመስለኛል።
በመጪው ምርጫ የቀድሞ ፕሬዝዳንት መልሶ ስልጣኑን የሚይዙ ከሆነ የዓለም ትኩረትን ሰቅዞ በያዘው የሐማስና የእስራኤልን ጦርነት በተመለከተ በአሜሪካ በኩል የሚኖር የፖሊሲ ለውጥ ይኖር እንደው ለአቶ ዳንኤል አንስተናል። ትራምፕ መልሶ ከመጡ አሜሪካ በአጠቃላይ ከቀረው ዓለም ጋር የሚኖራት ግንኙነት ምን ሊመስል እንደሚችልም አቶ ዳንኤል ግምታቸውን አጋርተውናል።
ሌላ የሪፐብሊካን መሪ ወይም ፕሬዝዳንት የነበረ ቢኖር ኖሮ ብዙ ለውጥ አይኖርም ብዬ ነበር መናገር። ምክንያቱም እንዳልኩ እስራኤልን በተመለከተ እስራኤልና በፍልስጤሞች መካከል ያለውን ጉዳይ፣ በግብጽና በዛ አካባቢ ባለው ግንኙነትና ጂኦፖለቲካል ጉዳይ ምክንያት በሪፐብሊካኖችና በዲሞክራቶች መካከል ያለው ልዩነት በጣም አነስተኛ ነው። እውነት ለመናገር መደበኛ በነበረው ሁኔታ ትራምፕ ከዛ ውጭ የሆነ ሰው ነው። ስለሆነ ምን አይነት ለውጥ ሊያመጣ ይችላል የሚለው አልጠብቅም። ለምሳሌ በኔ ግምት በጋዛ ያሉት የንጹሃንና የሲቪሊያኖችን ጥቃት በተመለከተ ከፍተኛ ግፊት በባይደን አድሚኒስትሬሽን ላይ አለ፣ በባይደን አስተዳደር ላይ እና ያ አስተዳደር ይህንን ጉዳይ በጣም ከልቡ ነው የሚመለከተው። ምናልባት ከእስራኤል ጋር ባለን የአሜሪካን መንግስት ከእስራኤል ጋር ባለው ልዩ ግንኙነት መካከል የእስራኤልን ጥበቃ ወይም ደግሞ በእስራኤል ንጹሃኖች ላይ የደረሰውን ሁኔታ በተመለከተ ተገቢ እርምጃ መውሰድ አለበት የሚል ተገቢ አቋም አለው የአሜሪካ መንግስት። ሆኖም ግን ከዛ ጋር በተያያዘ ከመጠንና ከተመጣጠነ በላይ የሆነ እርምጃ የኔታንያሁ አድሚኒስትሬሽን በሚያደርግበት ጊዜ በቂ ግድባት ወይም እቀባ እንዲደረግ አላደረገም እየተባለ ይከሰሳል የባይደን አስተዳደር። ትክክለኛ አነጋገር ነው፣ ምክንያቱም በጋዛ ሰዎች ላይ የደረሰው አደጋ በጣም ተመጣጣኝነት የለውም። እንግዲህ ምንድን ነው ማድረግ የሚችለው የትራምፕ አድሚኒስትሬሽን ከተባለ፣ እኔ እንደ ባይደን አድሚኒስትሬሽን ያንን እንኳን እንደው እረፉ ለማለት እና ኔታንያሁንም ለማስፈራራት የሚችሉበትን ሁኔታ የምናጣ ይመስለኛል። በትራምፕ ጊዜ ያ ምንም ለዛ ነገር ግድ የሚሰጠው አይደለም። ያ አስተዳደር ምን አይነት ሰዎችም እዛ ውስጥ ሊገቡ እንደሚችሉ አይታወቅም። በመጀመሪያው ተርሙ የነበሩት ብዙዎቹ እንደው በተቻለ መጠን ሊቆጥቡት ሊያስተካክሉት ይችላሉ የሚባሉ ሰዎች በሙሉ ተጣልተው ወጥተዋል ከዛ አስተዳደር።
ፕሮፌሰር መሐመድ ጣሂሮ በበኩላቸው የትኛውን ፓርቲ ያሸንፍ በአሜሪካ የውጭ ግንኙነት ላይ ብዙም ለውጥ እንደማይኖር ይናገራሉ።
ትራምፕ ጥሩ ነው፣ ዲሞክራቶች ጥሩ ነው የሚሉ ሰዎች ሪሊ የአሜሪካን ፖለቲካ በደንብ የሚያውቁ አይመስለኝም። በአሜሪካ ፖለቲካ ለመመረጥ ብዙ ነገር ትናገራል፣ ያንን ሁሉ ታደርጋለህ ማለት አለ። ለምሳሌ ፕሬዚደንት ትራምፕ አሁን በእስራኤልና በሐማስ መሀል ያለውን ጦርነት ወደፊት እንዳውም ሊተች ይችላል። ግን ያ ማለት ፕሬዝደንት ከሆነ እስራኤልን አይደግፍም ማለት አይደለም። የአሜሪካ ፖለቲካ ጸባዩ እንደዛ ነው። እኔ ብዙም ለውጥ የሚመጣ አይመስለኝም። ትራምፕ ፕሬዝደንት በመሆኑ የአፍሪካ ግንኙነት ብዙ የሚቀየር አይመስለኝም። ይህን ደግሞ የምለው ፎር ዘ ላስት አራት ፕሬዝደንቶች አይቻለሁ እና በአፍሪካ ያላቸው ፖሊሲ ብዙም አይቀየርም።
የቀድሞ ፕሬዝደንት ዶናልድ ትራምፕ የፓርቲያቸው እጩ ሆነው የሚቀርቡ ከሆነ ከወቅቱ ፕሬዝደንት ጆ ባይደን ጋር ለሁለተኛ ጊዜ ፕሬዝደንታዊ ፉክክር ያደርጋሉ። ከዚህ በፊት ከተደረጉት ምርጫዎች ለየት ያለ ትኩረትን እንደሚስብ ይጠበቃል። በአሜሪካም ሆነ በተቀረው ዓለም የሚደረጉ ምርጫዎች በሀገር ውስጥ ፖለቲካም ሆነ ዓለም አቀፍ ግንኙነት ላይ ለረጅም ዓመታት የሚቆይ ተጽዕኖ እንደሚኖራቸው ተንታኞች በመናገር ላይ ናቸው። በአመቱ 4 ቢሊዮን ህዝቧ በምርጫ በሚሳተፍባት ዓለም የመንግስታት ሽግግሮች በሰላም ይከናወኑ እንደው በአንዳንድ አገራት ያሉ መራጮች ስጋት አላቸው። ለአሜሪካ ድምጽ እንግዶ ወልዴ ዋሽንግተን ዲሲ።
ጋቢና ቪኦኤ ዘውትር በኢትዮጵያ አቆጣጠር ከምሽቱ 2 ሰዓት ጀምሮ የወጣቶችን የየዕለት ተግዳሮት ስኬትና የመጪ ዘመን ህልም የሚያስቃኙ መሰናዶችን ያቀርባል። የዓለም አቀፍ ወጣቶችን ልምድ፣ ሀገራዊና ዓለም አቀፋዊ አንድምታ ያላቸውን ጉዳዮች በየቀኑ የሚያሰማችሁን መሰናዶ ትከታተሉ ዘንድ ከመደበኞቹ የአየር ሞገድ ስርጭት መገኛዎቻችንና የበይነ መረብ ገጻችን በተጨማሪ የፌስቡክ፣ የትዊተር፣ የዩቲዩብ ገጾቻችን ተሰናድተዋል። ሐሳብና ጥቆማችሁን የመደመር ምልክትና አንድ ቁጥርን አስቀድማችሁ በ202-227-6379 ላይ በዋትሳፕ አውታር በኩል አድርሱን። ጋቢና ቪኦኤ የአዲሱ ትውልድ ድምፅ ከአሜሪካ ድምፅ።
የተከበራችሁ አድማጭ ተመልካቾቻችን ከአሜሪካ ድምፅ ተሰናድቶ የሚቀርብላችሁ የጋቢና ቪኦኤ መሰናዶው ተጠናቀቀ። ኤደን ገረመው መርሃ ግብሩን በመምራት ኤልያስ አስማረ ደግሞ በቅንብሩ አብረናችሁ ነበርን። በነገው ምሽት እንገናኝ። ጤና ይስጥልን።